ተዘጉ። በቅርቡ ፒፕል ቱ ፒፕል በተባለ አንድ የኢትዮጵያን ለክና ባለሙያዎች ያሉበት የሳይንስ ጉባኤያቸው ላይ ያቀረቡትን ጥናት ብናይ በኢትዮጵያ ዛሬ በዋናነት በሰዎች እንሰትና ህመም የሚዳርጉ 50 ዋና ዋና የበሽታ አይነቶችን ተመልክተዋል። ከዚህ ቀደም ከምናውቃቸው ተደጋግሞ ከሚነሱት የተለወጠ ነገር የተመለከትኩ ይመስለኛል። 10 ዋና ዋናዎቹ የሚባሉትን ብንመለከት ኢንፍሉዌንዛ ወይም ጉንፋን መሰል ነገር ግን አደገኛ የበሽታ አይነት፣ የሳምባ ምች ወይም በልማድ መጀመሪያ ላይ እናገኛለን፣ ተቅማጥን እናያለን፣ አንድ የልብ በሽታ አይነትን ያነሳሉ። እሱ 50 ነው ያስቀመጠው። ይሄን ለማጥናት ምክንያት ያለው ይመስለኛል በተለይ ከምትሰራው ከያስረዱ።
አዎ እንግዲህ አሉላ፣ በዛ ኮንፈረንስ ላይ ባቀረብኩት የጥናት ጽሑፍ ላይ ለማየት የሞከርኩት ወይም ማሳየት የፈለግኩት ነገር ቢኖር ምንድን ነው፣ በአብዛኛው የህመም ችግሮች አንደኛው ተላላፊ በሽታዎች ናቸው፣ ሁለተኛው ተላላፊ ያልሆኑ በሽታዎች ናቸው። በአብዛኛው በሰብሳራን አፍሪካ እና ኢትዮጵያን ጨምሮ እና ባላደጉ በሚባሉት አገራት ከፍተኛ ደረጃ ለሞት የሚዳርገው የተላላፊ በሽታ ነው ተብሎ ነው የሚታሰበው። አዎ በእርግጥም የተላላፊ በሽታ አሁን በጠቀስከው ቻርት የዓለም ጤና ጥበቃ ድርጅት ያወጣው ቻርት ተቀረሱት እዛ ላይ የመጀመሪያ ተብሎ የቀረበው ኢንፍሉዌንዛ እና የሳምባ ምች ነው። ግን ደግሞ በዚሁ 50 ገዳይ ተብሎ በተጠቀሱት ህመሞች መካከል ከዲኤንኤ ጋራ ወይም ደግሞ ከዘረመል መዛባት ጋራ የተያዙ ችግሮች አሉ። ስለዚህ እነዚህ ከዘረመል መዛባት ጋራ በተያያዘ የሚመጡ የጤና እክሎች 50 ውስጥ የሚካተቱ ከሆነ በዚህ በዘረመል መዛባት ምክንያት ለሚመጡ ችግሮች ትኩረት መስጠት ያስፈልጋል ማለት ነው። እና ያንን ትኩረት ይዤ ነው ወደ አገሬ የተመለስኩት ከምኖርበት ከሆላንድ። በአብዛኛው የኖርኩት አውሮፓ ውስጥ ነው፣ እዛው ነው የተማርኩትም ምርምርም ሳደርግ የቆየሁት እዛ ነው። እና ወደዚህ ስመለስ ለመጀመሪያ ለመመለሻ ምክንያት የነበረው እነዚህ ነገሮች እየጨመሩ መምጣታቸው፣ ነን ኮሚኒካብል የሆኑት በሽታዎች ወይም ተላላፊ ያልሆኑት በሽታዎች እየጨመሩ መምጣታቸው፣ አብዛኛዎቹ ደግሞ ከዲኤንኤ መዛባት ጋር የተያያዙ መሆናቸው፣ በእነዚህ ላይ ጥልቅ የሆነ ምርምር አለመደረጉ፣ የላቦራቶሪ ምርመራ ሲጠየቅ በእነዚህ ላይ ምንም አይነት የላቦራቶሪ መጠይቅ የማይደረግ ነው የነበረው። ምክንያቱም በተለያዩ ጊዜያት ቤተሰብ ሊጠይቅ በመጣሁ ቁጥር ከጥቁር አንበሳ እና ከሌሎች ሆስፒታሎች ጋር ካሉ ከሚሰሩ ባልደረቦቼ ጋራ እዋይ ነበር። እዛም ትምህርት ሰጥ ነበር፣ ሌክቸር አድርግ ነበር። በዛም በማድረጋቸው ምክክሮች እና ውይይቶች ያየሁት ያንን ስለነበር ለዛ ነው እንግዲህ ይህንን ላይ እዚህ ላይ ትኩረት መሰጠት አለበት። በዘረመል መዛባት ምክንያት የሚመጡ በሽታዎች ትልቅ ትናላቸው እና እዚህ ላይ ትኩረት መሰጠት እንዳለ ለማመላከትም ጭምር ነው እዛ ኮንፈረንስ ላይ ይህን ነገር ያቀረቡ።
መልካም። ይሄ በቀጥታ ወደ እናንተ አገልግሎት ይወስደናል። ላብራቶራችሁ ወደሚሰጣቸው አገልግሎቶች እንለፍ። እርስዎ አሁን በአገልግሎት ዘርፍ ይሰማሩ እንጂ የጥናትና የምርምር ስራ ውስጥ ነው ረጅም እድሜውን ያሳለፉት። ዛሬ በምርመራ ለማረጋገጥ በዘረመል አማካኝነት ወይም በዘር ሀረግ የምንወርሳቸውን በሽታዎች ለማረጋገጥ የሚቻልበትን የምርመራ አይነት ጨምሮ በላብራቶሪያችሁ ምን አይነት የምርመራ አይነቶች ይካሄዳሉ? ይህ አገልግሎት በሌለበት አገልግሎቱ ባልነበረበት ወይም ከዚህ ቀደም የሚሆን አሁን በሌላ በምን መንገድ ይረጋገጣሉ? ለኚህ የህመም አይነቶች የሚረጋገጥበት መንገድ ካለም እስኪ እሱን ደግሞ ያስረዱ።
እንግዲህ በዘረመል ብልሽት ወይም በዘረመል መዛባት የተነሳ ሊመጡ የሚችሉ በሽታዎች ወይም የጤና እክሎች ብዙ ናቸው፣ በጣም በጣም ብዙ። በአሁኑ ሰዓት ላይ እንዲያውም ሂውማን ጂኖም ፕሮጀክት ካለቀ በኋላ የሚያሙንን በሽታዎች ጠቅላላ ከዘረመል ነገር ጋር ማያያዝ እየተቻለ እየመጣ ነው። ለራስ ምታትም የዘረመል ምክንያት አለው፣ ለሆድ ቁርጠትም የዘረመል ምክንያት አለው፣ ለልብ ድካምም የዘረመል ምክንያት አለው፣ ለሰውነት ጡንቻ አለመሳሳ አለመነቃቃት ምክንያት አለው። የነርቭ ብልሽት ምክንያቱ ከዘረመል መዛባት ጋር መገናኘት ይችላል። በአብዛኛው በሽታ የሚባለው ነገር በአጠቃላይ ከዘረመል ጋር ሊያያዝ የሚችልበትን ሁኔታ እያስቀመጡ ናቸው ያሉት ሳይንቲስቶች። ስለዚህ ዘረመን ሲቀየር በዘረመን ላይ ለውጥ በሚታይበት ጊዜ የሚመጡ ችግሮች እንዳሉ ምናቅ ከሆነ እና ቀደም እንደተናገርኩት እያንዳንዱ ህዋሳችን ዘረመን ይዞ የሚሄድ ከሆነ ህዋሱን ፈተን ከውስጡ ዘረመን የሚባለውን ነገር አውጥተን እዛ ላይ ተካሂዶ የነበረ ወይም ደግሞ እየተካሄደ ያለ ወይም ደግሞ ወደፊት ሊካሄድ የሚችል የዘረመን ለውጥ አለ ወይ ብለን መፈተሽ እስከቻለን ድረስ ለጤና አክሉ ምክንያት ምን እንደሆነ መናገር እንችላለን ማለት ነው። ለምሳሌ የተለያዩ የካንሰር አጋጣሚዎች አሉ። የጡት ካንሰር፣ የማህፀን ካንሰር፣ የትልቁ አንጀት ካንሰር ለምሳሌ መጥቀስ ይቻላል ማለት ነው። እነዚህ በዘረመል መበላሸት የተነሳ የሚመጡ ናቸው። ወይ ደግሞ ዘረመል አንዳንዴ ሲታመም ራሱን የሚያክምበት ችሎታዎች አሉ። ያ ራሱን የማከም ችሎታውንም የሚያጣበት ጊዜ አለ። ጡት ካንሰርን በአብዛኛው የሚያመጡት የባህሪ ገላጭ ቅንጣፍ የምንላቸው ወይም ጂን የምንላቸው ከዚህ ጋር የተያያዙ ናቸው እና እነሱን በማየት በታካሚው ላይ ያለውን የጤና እክል ምንድን ነው ያመጣው ብለን ማየት እንችላለን። ስለዚህ ወደኛ ጋር የተለያዩ ታካሚዎች ይላካሉ። በታካሚዎቹ ላይ የደም ናሙና ወይም ደግሞ የህዋስ ናሙና ልንወስድ እንችላለን እና ከወሰድነው የደም ናሙና የህዋስ ናሙና በመነሳት ከውስጡ ያለውን ዘረመል አውጥተን ዘረመሉ ላይ ምን አይነት ለውጥ ተካሄደ ወይም ተካሂዷል ብለን አይተን ለዛ የጤና እክል መንስኤው ይሄ ሊሆን ይችላል፣ መፍትሄውም ይሄ ሊሆን ይችላል፣ መፍትሄም ከሌለው በምክር ደረጃ የዚያን ታካሚ የህይወት ኳሊቲ ወይም የህይወት ጥራት ማሻሻል የሚቻልበትንም የምክር አገልግሎት መስጠት እንችላለን። ስለዚህ እንደዚህ አይነት ነው ፕሮሰስ የሚሄደው። ከዛ ውጭ ደግሞ ያልተወለዱ ልጆች በጽንስ ላይ የተፈጠረ የዘረመል ወሳብ መዛባት ካለ ያንን ማሳየት እንችላለን። ያንን እስከዛሬ ድረስ ይሄ ነገር እስከሚጀምርበት የኛ ላብራቶሪ እስከሚጀምርበት ድረስ ይደረገ የነበረው ምንድነው የጽንሱን ሁኔታ በአልትራሳውንድ በማየት ማለት የሚወሰን የነበረው። ግን በአልትራሳውንድ አይተን መወሰን የምንችልበት እርግጠኝነት ከ30-70% ማለት ከ30-70% ምንስታሳት እንችላለን ማለት ነው። እርግጠኝነታችን ያን ያህል ስለነበረ አሁን ግን የዘረመል ምርመራ በመደረጉ ምክንያት ያንን ስህተቱን ወደ 90-95% እንዲቀንስ ማድረግ ይቻላል ማለት ነው። እና አንዳንድ ጊዜ እንዲያውም ኦልሞስት እስከ 100% 99.9% በእኛ አጠራር ሁል ጊዜ 100 አይባልም። ስለዚህ 99.9% እርግጠኝነት መናገር የምንችለው የጤና እክል መኖሩን ማሳየት እንችላለን።